ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ22 በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። ደራርቱ በባዶ እግሯ ልትሮጥ ነው።
ለእኔ ደግሞ ለልጆቻችን ለምንቀጥለው ትውልድ ደግሞ ሰላም ሆኖት ኢትዮጵያን ፍቅር ሞላ በኢትዮጵያን ማንም ሰው ዳቦን በልቶ ቢያን ከገጎሮን ከሰ የሚያድርባትን ኢትዮጵያ እና ካቲካ ጠቅሎቻ የምትታደግበት ስደቱ ቀርቶ መፈናቀሉ ቀርቶ ጥላቻው እንደዚህ ሁሉ ቀርቶ ነባራ ኢትዮጵያ የድሮ ኢትዮጵያ ታላቋ ኢትዮጵያ በልቅዳ ነው ማየት የምፈልገው።
የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚደንትና የእርቀ ሰላም ኮሚሽን አባል ኮሎኔል ደራርቱ ቱሉን ይዘናል። ዋሽንግተን የሚገኘው የኢትዮጵያ ኤምባሲ አዲስ እና ፈጣን የውክልና አሰጣጥ አገልግሎት ጀመረ።
30-40 ቀን የሚፈጀውን ስራ በ24-48 ሰዓት ውስጥ ሰው እየተጨረሰለት ነው። አሁን ከ13 ስቴፕ ወደ 4 ስቴፕ አውርድ ነው። የኢትዮጵያዊ ከሆኑ $168፣ ኢትዮጵያዊ ካልሆኑ ደግሞ 207 ብር ይሆናል። ድሮ 30-40 ቀን ፈሽታ ወደ 300-400 ብር ያስወጣ ነበር።
ኬብሮን ደጀኔ የአዲሱ ፈጣን ዘዴ ፈጣሪ አነጋግረናቸዋል። እሁድ የካቲት 10 2011 ዓ.ም። ጤና ይስጥልኝ የተከበራችሁ አድማጮች፣ ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና እኔም ሶሎሞን አባተንን። እስከ ምሽቱ 4 ሰዓት ከእኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምን አምሽታችኋል። ዜናውን የማሰማው አዲሱ አበበ ነኝ። በፍራፍሬ ንግድ የሚተዳደር አንድ ሱዳናዊ ለተቃዋሚዎች የተተኮሰ አስለቃሽ ጋዝ ወደ ሰውነቱ ውስጥ በማስገባቱ ሕይወቱ አለፈ። የሕክምና ባለሙያዎችና የሟች ቤተሰቦች እንደገለጡት የ32 ዓመቱ ባህሪ ሆስፒታል ከደረሰ በኋላ የሞተው በአስለቃሽ ጋዙ ታፍኖ ነው። አስለቃሽ ጋዝ የተተኮሰባቸው ተቃዋሚዎች ሰልፍ የጀመሩት ካለፈው ታህሳስ ወር ጀምሮ፣ ምክንያታቸው ደግሞ መንግሥት የዳቦ ዋጋ በሶስት እጥፍ እንዲጨምር በማድረጉ ነው ተብሏል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በዛሬ የትዊተር መልእክታቸው ራሱን እስላማዊ መንግሥት ብሎ የሚጠራው ቡድን በመውደቅ አፋፍ ላይ መሆኑን ተናገሩ። ቀደም ሲል የዩናይትድ ስቴትስ መራሹ የሶሪያ ዲሞክራቲክ ሰራዊት በሰጠው መግለጫ ባጉስ በተሰኘች አነስተኛ የሶሪያ መንደር ውስጥ የሚገኘውና ራሱን እስላማዊ መንግሥት ብሎ የሚጠራው ሽብርተኛ ቡድን የመጨረሻ ይዞታ ተከቦ በሞት ሽረት ላይ እንደሚገኝ መታወቁ ወይም መዘገቡ ይታወቃል። ለቬኔዙዌላ የታቀደ የሰብአዊ እርዳታ ድንበር ሳይሻገር ኮሎምቢያ ላይ እየተከማቸ መሆኑ ተገለጠ። በትናንቱ ዕለትም እርዳታ የጫኑ ሶስት የዩናይትድ ስቴትስ ወታደራዊ የትራንስፖርት አውሮፕላኖች ኩኩቱ ኮሎምቢያ ደርሰው እዚያው ከተጠራቀመ ሌላ እርዳታ ጋር የያዙትን ጨምረዋል። ከዩናይትድ ስቴትስና ከሌሎችም አገሮች ለቬኔዙዌላ የሚላክ እርዳታ በኮሎምቢያ፣ ብራዚልና ካርኮዋ ከተሞች እየተከማቸ መሆኑ ይነገራል። አወዛጋቢው የቬኔዙዌላ ፕሬዚዳንት ኒኮላስ ማዱሮ እርዳታው አስፈላጊና ሕገ ወጥም ነው ይላሉ። በሩሲያና በቻይና የሚታገዙት ፕሬዚዳንት ማዱሮ አንድም እርዳታ የጫነው ኮንቮይ ወደ አገር ውስጥ እንዳይገባ ለእርሳቸው ታማኝ ለሆነ ወታደሮች መመሪያ ሰጥተዋል። የዩናይትድ ስቴትስ እውቅና ያላቸውና የቬኔዙዌላ ሕጋዊ ሽግግር ፕሬዚዳንት ናቸው የተባሉት ሁዋን ሁይዶ እርዳታዎቹን ወደ አገሪቱ ለማስገባት እቅድ እያወጡ መሆናቸውንና ይህንንም በሳምንት ጊዜ ውስጥ ይፋ እንደሚያደርጉ ተናግረዋል። በተባበሩት መንግስታት ለዩናይትድ ስቴትስ አምባሳደርነት የታጩት ሂተር ኑረት ሹመቱን እንዳልተቀበሉ ተናገሩ። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ቃል አቀባይ ሂተር ኑረት ባለፈው ታህሳስ ወር ነው የቀድሞዋ አምባሳደር ኒኪ ሄሊ በፈቃዳቸው ስፍራውን ሲለቁ በፕሬዚዳንት ዶናልድ ትራምፕ ለቦታው የታጩት። ሂተር በመንግስታቱ ድርጅት የዩናይትድ ስቴትስ አምባሳደር ለመሆን ፈቃደኛ ያልሆኑት ቤተሰብ ውስጥ ባለባቸው ችግር መሆኑ ተገልጧል። የሳውዲ አረቢያው አልጋ ወራሽ ልዑል መሐመድ ቢን ሳልማን ከፍተኛ መዋለ ንዋይ ያፈሳሉ ተብሎ በሚጠበቅበት ፓኪስታን የሁለት ቀን ኦፊሴላዊ ጉብኝት ሊጀምሩ ነው። ይህ በከፍተኛ ባለሥልጣን አልፎ አልፎ የሚደረግ ጉብኝት ግን ፓኪስታን ከባላንጣዋ ህንድ ጋር አይንና ናጫ በሆነችበትና ውጥረቱም በጦዘበት ወቅት የሚካሄድ መሆኑ ታውቋል። ውጥረቱ ይበልጥ የተባባሰው ደግሞ ባለፈው ሳምንት በአወዛጋቢው ካሽሚር ግዛት የአጥፍቶ ጠፊ የቦምብ ጥቃት ከተካሄደ በኋላ ነው። በዚህ 40 የህንድ ደህንነት አባላት በመቱበት ያጥፍቶ ጠፊ ጥቃት የኢስላማባድ እጅ አለበት ስትል ኒው ዴልሂ ተከሳለች መሰረተ ቢስ ወንጀላ በማለት የፓኪስታን ባለስልጣናት ያስተባብላሉ። በባንግላዴሽ የወደብ ከተማ ቺታጎን ዛሬ ጠዋት የተነሳ የእሳት ቃጠሎ ወደ 200 የመኖሪያ ቤቶችን ማቃጠሉ ተገለጠ። አንድ እሳት አደጋ ባለስልጣን ዴይሊ ስታር ለሚባል ጋዜጣ እንደገለጡት እሳቱ መኖሪያ ቤቶቹን ሲያደርስ ሁሉም ነዋሪዎች ተኝተው ነበር። ሌላ የእሳት አደጋ ባለስልጣን ለሮይተርስ ዜና አውታር በሰጡት ቃል ደግሞ ቃጠለው የተነሳው በኮረንቲ ወይንም የኤሌክትሪክ ገመዶች በመጠላለፍ ምክንያት መሆኑን ተናግረዋል። ባንግላዴሽ ምንም እንኳ በዓለም ትልቋ የአልባሳት አምራች ሀገር ብትሆንም ደሃ መሆኗ ግን ይታወቃል። አድማጮች ለሰዓቱ ያለን ዜና በዚሁ አበቃ። አዲሱ አበበ ነኝ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትስ በ25 ሜትር ባንድ በ1240 ኪሎ ሄርትስ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ የካቲት 10 2011 ዓ.ም ምሽት ፕሮግራም ነው። ያሳለፍነው ሳምንት የዓለም የራዲዮ ቀን የተከበረበት ነበር።
በነገር ላይ ሬዲዮ በጥሩ እጅ ከሆነ፣ ዴሞክራቲክ እጅ ከሆነ፣ በተማሩ ስኪል ባላቸው እውቀቱ ባላቸው እጅ ከሆነ ይጠቅማል።
ጌታሁን ታምራት ወይም ንጉሴ መንገሻ ከአርባ ዓመት በላይ በራዲዮ ጋዜጠኛነትና ኃላፊነት እየሠራ ይገኛል። ስለ ፍቅርም ትንሽ እንነጋገራለን። ቫለንታይንስ ዴይ የፍቅር ቀን እንበለው የዋለው በዚሁ ሳምንት አልነበር?
በመስጠት አምናለሁኝ። ካልሰጠን እነዚህም ሰዎች የምንፈልገው ደረጃ ጋር ልናያቸው አንችልም። ካልሰጠን ደግሞ በምድሩም በሰማዩም መቀበል የለም። መጀመሪያ መስጠት ነው የሚቀድመው ብዬ ስለማምን ብዙ ነገሮችን በመስጠት ላይ ነኝ ያለሁት ኔሽን ዋይድ እና እንዲሁም እዚህ በምኖርበት አካባቢ።
የቲእሳቱ የፍቅር ቲፎዞ ናቸው። ለአመታት አብረው የኖሩ በወጣት እድሜያቸውን በመተሳሰብ ያሉና ልጆችን ያፈሩት አምራዎችን በግላቸው ባሰናዱት ዝግጅት የዛሬ ሳምንት ጋብዘው አክብረዋል። ቨርጂኒያ ነው የሚኖሩት። ይዘናቸዋል። ሙዚቃን ጋብዛችሁ ስፈልግሽ እኖራለሁ በጥላሁን ገሰሰ።
ጫካ ሆነ ወይ ሸለቆ Thank you.
ደራርቱ በባዶ እግሯ ልትሮጥ ነው። ሰላም የሰፈነባት በዓለም መድረክ የምትታይ ኢትዮጵያን ማየት ምኞቴ ነው። ኮሎኔል ደራርቱ ቱሉ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ደራርቱ ቱሉ ለአድዋ ድል መታሰቢያ በዓል ለተዘጋጀ የ10,000 ሜትር ሩጫ 500 ሜትሩን በባዶ እግሯ ለመሮጥ ልምምድ ጀምራለች። ኮሎኔል ደራርቱ በቅርቡ በተቋቋመው የእርቀ ሰላም ኮሚሽን ውስጥ ስላላት ሚናም ነግራናለች። ከጽዮን ግርማ ጋር ተጨዋውተዋል።
በጣም አመሰግናለሁ ደራርቱ ቱሉ ለቃለ ምልልስ ፈቃደኛ ስለሆንሽ። በሁለት ጉዳዮች ላይ ነው ላነጋግርሽ የደወልኩት። አንደኛው የእርቀ ሰላም ኮሚሽን አባላት ውስጥ በመካተትሽና ሁለተኛው ደግሞ ሰሞኑን ሩጫ ለማድረግ በባዶ እግርሽ ልምምድ እያደረግሽ መሆኑ እየተነገረ ነው እና ለምንድን ነው በባዶ እግርሽ ለመሮጥ የወሰንሽው?
አመሰግናለሁ። የአድዋ መከተላ ሩጫ 10 ኪሎ ሜትር ብቻ ከአስር ኪሎ ደግሞ 9.5 በጫማ 500 ባደ ብር የሚሆነው ይሄ እንግዲህ የአዘጋጆቹ ያዘጋጁ በወንፈኖች መሰረት አድዋ ጀግኖችን እና ሀገራችንን በጀግንነት ያስከበረ ነው። እነሱን ለማሰብ ወይ ለመዘከር በባዶ እግሬ ልመጥ ወሰንኩ ማለት ነው። የመጨረሻ ነው 500 ሜትር።
ከየት ተነስቶ የት ነው ሩጫው የሚካሄደው?
ሩጫው እዚህ አዲስ አበባ ነው የሚዘጋጀው። ግን ደግሞ አዘጋጆቹም እንደዚሁ የአዲስ አበባ ልጆች ናቸውና ይህንን የአያሪያን ብዙም በመበራ መንከል እሱ ለመዘከር ያዘጋጁት ሩጫ ነው።
እንግዲህ በባዶ እግር ለመሮጫ ተብሎ የተዘጋጀ ቦታ ባለመሆኑ በባዶ እግር ለመሮጥ መወሰን ትልቅ ውሳኔ ነው እና የእውነት እንደዚህ አይነት ውሳኔ ላይ ለመድረስ ያስከደደሽ የውስጥሽ ስሜት አለ? የተለየ ምክንያት አለሽ?
አዲስ አበባና በባዶ እግር ለመሮጥ የሚችሉት እንዲህ እንደምታውቂያት አዲስ አበባ እንግዲህ ያሳስበች። ይሄ ደግሞ ስታሰብ ደግሞ ቀደምት አባቶቻችን በምን አይነት መሬት ላይ በምን አይነት ቦታ ነገር ምነት መንገድ ላይ በባዶ እግራቸው ሄደው ያን ሁሉ አድርጎ ያልብሽ እንጂ እኛማ አሁን እኮ በተደላደለ ምንም በባዶ ደግሞ በተደላደለ መሬት ላይ ነው ይሄር ነው ያለን የምንሮጠው እና ስለዚህ ይሄ በእርግጥ ባይገልጻቸውም እንደ ለመታሰቢያ ሲል ሀገር የጠፋ ደፋ ቀዳ ብሎ ነው ያረከቡ እና ብዙ ድካም ነው የደከመች። በእርግጥም ደግሞ በድካማቸው ተዘክረዋል ስበዋል ማለት አንችልም። እና እንግዲህ ያው ይሄ ትውል ታውቂያለሽ እንደ ዶሮ ጀግና አይደለም ባለው እንግዲህ ባለበት ደረጃ እንኳን ቡና ተብሎ የተዘጋጀው እና ስለዚህ ይሄ እነሱ ከአጉት አንጻር ከባድ ነው አይደለም ደግሞ ለውጤ አሁን ግን በጣም ደደች ብለኝ ነው እንትን የተጠበቁትና ይህንን ለመሮጥ የወሰንኩት። በነገራችን ላይ እኔ ከ2011 በኋላ ሩጫ አቁሜያለሁ። እስካሁንም ሩጫ አላውቅም። ምናልባትም የዛሬው መከታት ለታላቁ ህዳሴ ግድብ ክብረ በዓል 6 ኪሎ ሜትር እዛ ግቡ ሩጫለ። አሁን ደግሞ እኔ አድዋ ስባል ልምምዴን እንደውም ጀምሬያለሁና የድሮ አሁን በቀደም ወንድ በባዶ ቤት ለማመን ነበርና ምን አካባቢ አንደኛ ድሮ በባዶ እግሬ ነው እኔም ጀመርኩት። አመቶችን ሩጫ ይሩጥኩና አሁንም ደግሞ እነዛ እንደኞች አባቶችና እናቶቻችንን በባዶ እናከብ ስንወስ ኩራትና ትልቅ ደስታ እየተሰማኝ ነው።
ልምምዱን የት ነው የምታደርጊው? መቼ ነው እሱ የጀመርሽው?
ልምምዱን ያ ድሮ ሚዳበት ቦታ አዲስ በሩጫ ላይ ባለው ትንሽ ተጠያለን እንግዲህ በኢትዮጵያ ለሩጫ የተመቸችለች በጣም አጋበ የልምምድ ጥሩ ጥሩ ቦታ አለ። ሳሌንቶችን ብትወዲ ስሩታን ብትወዲ እንደዚሁም ደግሞ ሳንዛን ብትወዲ በጣም ብዙ ቦታ ስላለ ኢትዮጵያ ለልምምድ ቦታ የምትታመችብና መርጠሽ ከተባራቁ ባሻገር ምናልባትም እንግዲህ እንደ ድሮ በጊዜ መጥተሽ ወጥተሽ በጊዜ ባትመለሽ አሁንም ድሮ ልምምድ የምጠራባት ቦታዎች ስላሉ እዛ ልምምድ የማደርገውና ውጫው የሚጠል ከተባለ በኋላ ነው ልምምድ የምትመኩኝ ማለት ነው።
አሁን ባሰፈርሽው ሀሳብ ላይ አሁን ጀግና የለም የሚል ነገር ጠቆም አድርገሻል እና ምን ማለት ነው?
እንግዲህ እንደምታወቀው እነዛ አባቶች በዚህ ጊዜ ያለ ምንም ቅድመ ሁኔታ ምንም ነገር ሳይመቻት ይህን ሀገር በክብሯ ለማቆየት ያንን የህይወት መስዋዕትነት ድረስ እንትን ያሉት እና ያ ትውልድ እንግዲህ ዛሬ ያለ ብዬ አልገምትም። እና ምናልባትም ትውልድ ያለነው ራሳችን ነው የምናስቀድመው። እነሱ ግን ሀገር ማስቀድመው ነው እቺ ሀገር ያስከበሩትና አፍሪካ ማለት የሚያክብረ ነው። እንደምታውቂው እንግዲህ በዓለም ላይ ብዙ ቀይ ግዛቶች አሉ በአፍሪካችንም ብንወርድ እና ስለሆነም ያን ታግለው ነው ለዚህ ያበቁት። እና ስለሆነም የምንፈልገው ነው አሁን ያለነ ትውልድ ራሳችን ነው የምንወደው እና ሌላ ሀገር እንደነሱ ከጉዳት ይቅርና ከህይወት ድረስ የሚደርስ
ወደ እርቀ ሰላም ጉዳዩ ስናልፍ አንቺ አለሽበት ምንድን ነው ይሄ እርቀ ሰላም ኮሚሽን የሚሰራው ነገር? ምን እናከናውናለን? ምን የተሳካ ስራ እንፈጽማለን ብለሽ ታስቢያለሽ? በግል
የእርቀ ሰላም ኮሚሽን ስሙ በመጠኑ ቢሆን የሚገልጽ ይመስለኛል። ምናልባትም በውስጡ የሚሰራቸው ነገሮችን ካልነው እንጂ ያው ዞሮ ዞሮ እርቀ ሰላም ማለት ሰላምን ለማምጣት የሚሰራ ኮሚሽን አዋጅ የተቋቋመ የሀገራችን ተጨባጭ ሁኔታ ብና የሀገራችን እንግዲህ በሃይማኖት፣ በብሔር፣ በድንበር፣ በፖለቲካ፣ በተለያዩ ነገሮች እንግዲህ ግዛችን ተቃርኖ ነበርና በየቦታው እንደመላ ኢትዮጵያ ብለን ያንን እንግዲህ እንደ ዶሮችን አንድነታችን ለመመለስ ያን ሁሉ ቂም በቀል ትተን ሀገራችንን ወደፊት ለማራመድ ተያይዘን ለውጡን በማስቀጠል እንደዚሁም ደግሞ መቼም እድሜ ልክ ቁልፍ ቆጥረን ወይም ደግሞ ጥናችን ከምናባበት ጥናቻችን ከምናባበት ፍቅር ስለሚሻ ወደ ሰላም መንገድ መተን ሀገራችን ኢትዮጵያን እንግዲህ አንድ በማድረግ ነው ወደ አንድ ትግዛ ልንቀርበን ወደ አንድ ለማምጣት ነው። ይሄ 41 ወይ 42 ሰው ተወርጎና ወይም ደግሞ እንግዲህ ኢትዮጵያ ካሏት ተራላቅ ሰዎች ለምሰዎች ከተለያየ ህብረተሰብ ክፍል ነው የመጡትና እኔም ደግሞ እንደ ግል ከነሱ መሀል አንድ ሆኖ መሆን እንደስሎኛል። ምክንያቱም እዚህ የተመረጡ ሰዎች እንደ ሀገራቸው ትላልቅ ነገር የሰሩ ናቸው እና አባቶች፣ ሀገር ሽማግሌዎችን ጨምሮ ብዙ ህብረተሰብ ክፍል አለ እና እኔም እንግዲህ እንደ አንድ ግል ከዛ ውስጥ በመግባት ነው አለን ለማገልገል ደግሞ ዝንጭ መመጠለ እንደስሎኛል። በአጠቃላይ ግን ደስሎ ያው ማለት እርቅን ለማምጣት ሰላምን ለማምጣት በሀገራችን ያሉትን አንዳንድ ኩሾች ደግሞ ጥላቻዎች እግዚአብሔር ከረዳን ያንን ነገር ለለው እና መስራት ነው ማለት ነው።
አንቺ ጠቅሰሸዋል ምን ያህል እንደሆነ ችግሩ ምን ያህል የተወሳሰበ እንደሆነ ያለው ጉዳይና በምን መልኩ ነው እርቀ ሰላሙ የሚፈጸመው? ማን ከማን ጋር ነው የሚታረቀው? እንዴት አይነትስ ሂደት ነው ለመሄድ ያሰባችሁት?
ስጋት በጣም ትልቅ ነው። ትግልም ከመሆኑ የተነሳ በጣም ያስፈራል። ምክንያቱም የሚያስፈራው ደግሞ ኃላፊነት ነው። ኃላፊነት ማለት ደግሞ እምነት ነው። በታማኝነትና በታታሪነት በትጋት መስራት አለብሽ። ይሄን ሁሉ ነገር ለማድረግ ብዙ ነገር ይጠበቅብሻል። ብዙ ቦታ መሄድ ይጠበቅብሻል። ያንም እንግዲህ እኛ አባላት እንግዲህ አሁን ተሰባስበናል። ይሄ ስብስብ እንግዲህ ከየት መጀመር እንዳለበት፣ እንዴት መጀመር እንዳለበት፣ ከማጋር መስራት እንዳለበት ምክንያቱ ኢትዮጵያ ህዝቦች አረባት እዚህ የተቃጠፍኩልሽ አካላት እንዴት አገር ተረዳርተን እንደምንሰራ እንዴት አገር ይሄን ነገር እንደምንፈጥር የተወጣጠው የህብረተሰብ አባላት ተበሳሰው አንድ ነገር ላይ ደርሳል ብ የምትለው ሁለተኛም ደግሞ የመንግስት አቅጣጫም ሊኖር ይችላል ብዬ ገምታለሁ። ስለዚህ ይህን ነገር እንዴት አድርገን ተንሰራ ይሄ ስብስብ ፕሮግራሙን ያወጣል ብዬ ገምታለሁ እና በዛ አንጻር ብንወስደው
ደራርቱ ደጋግመሽ ስለ ኢትዮጵያ ጉዳይ ከሩጫውም ጀምሮ አሁንም ስለ ኢትዮጵያ አንድነት ችግሮች መፈታት አለባቸው የሚለውን አቋም እያንጸባረቅሽ እንዳለሽ እረዳለሁ እና ኢትዮጵያን እንዴት ነው የምታያት? ስለ ኢትዮጵያ ያለሽ አመለካከት ምን አይነት ነው? ምንድን ነው? እንዴት ነው የምታስቢያት?
እንግዲህ ለኢትዮጵያ ብናያዝ ኢትዮጵያን ማስባት እንደ አንድ ዜጋ ለሀገር ሰላምን፣ ፍቅርን፣ እድገትን ከሌላ ዓለም ጋር እኩል ሆና የምትታይበትን አዲሷ ኢትዮጵያ ኢትዮጵያችን ትልቅ ድሮም ትልቅ ነች፣ አሁንም ደግሞ ትልቅ ሆና ለልጆቻችን ተስፋ ለወደፊት ኢትዮጵያ የምንታወቀው እስካሁንም በችግር ነው፣ በጦርነት ነው፣ በረሃብ ነው። አሁንም ደግሞ ያሉት ነገሮች መቼ እንዳይጠኛ ከመሆን ብዙ ነገር ነው የምታዩ እና ስለዚህ እኔ ጠንባችሁ ሁሉ ነገር አልፎ ሁሉ ነገር አልፎ ሰላም ሆና ኢትዮጵያ አንዷ በቃ አንዲቷ ኢትዮጵያ ሰምራ በዓለም መድረክ እንድትታይ ትልቁ ዋ ነው የምፈልገው እና እኛም ደግሞ እግዚአብሔር ከፍታን ደግሞ ይህንን ያለው ነገር አሁን ያለው በእኛ ትውልድ ያለውን ነገር ለእኔ ደግሞ ለልጆቻችን ለሚቀጥለው ትውልድ ደግሞ ሰላም ኖሮት ኢትዮጵያን ፍቅር ሞላበት ኢትዮጵያን እንደ ትርክ ነገር ቀርቶ ኢትዮጵያ ስደቱ ቀርቶ ማንም ሰው ዳቦውን በልቶ ቢያንስ ጎሮሮን ደስቶ የሚያድርባትን ኢትዮጵያ እና ካቲካ ጠቅሎቻል የሚታሳድግበት ስደቱ ቀርቶ መፈናቀሉ ቀርቶ ጥላቻው እንደዚህ ሁሉ ቀርቶ በቃ ነባራ ኢትዮጵያ የድሮ ኢትዮጵያ ታላቋ ኢትዮጵያ በልቅዳ ነው ማየት የሚፈልገው ማለት ነው። እና ይሄ ደግሞ እኔ ብቻ ሳይሆን አንቺ ብትሉ ሌሎቻችን የኢትዮጵያ ዜጋ በሙሉ ይህንም ለሀገሩ ይህን በሚመስለኛል እና ለሀገር ደግሞ ትክክ ለትውልድ ታስረክያለች፣ ለልጆች ታስረክያለች። ይህንን ወደፊት ደግሞ ሁሉ አልፎ ሁሉ ነገሮች ጋር ተባብለን ደግሞ ልጆቻችን ደግሞ በአዲስ መንፈስ ሀገራችንን ኢትዮጵያ ትን ብሎ ደስ ይለኛል፣ ከሞ ደስ ይለኛል።
በጣም አመሰግናለሁ። እግዜር ይስጥልኝ አትሌት ደራርቱ ለሰጠሽን ማብራሪያ። ስልኩ በደንብ ስለማይሰማ ነው እንጂ ብዙ ባወራሽ ደስ ይለኝ ነበረ። በጣም አመሰግናለሁ። እርግጠኛ ነኝ ኢትዮጵያ ስመጣ በአካል
ምንም ችግር የለም። ወደ ሀገር ስለመጣ በቅርበት ስለመጣ ስቱዲዮች ወጥቼ አወራሻለሁ።
ኮሎኔል ደራርቱንና ባልደረባዬንም ጽዮንን አመሰግናለሁ። እንግዲህ ደራርቱ ባለችው መሠረት ዋሽንግተን እንደ ገባች ከስቱዲዮአችን ይዘናት እንመለሳለን። አሁን ወደ ተከታዩ ቅንብር እንለፍ። የውክልና አሰጣጥ አገልግሎት ለውጥ በኢትዮጵያ ኤምባሲ። ቪዲቸር ከሚባል የግል ኩባንያ ጋር ተባብሮ እየሰራ ያለው በዩናይትድ ስቴትስ የኢትዮጵያ ኤምባሲ አዲስና ፈጣን የውክልና አሰጣጥ አገልግሎት ካለፈው ሳምንት አንስቶ ስራ ላይ አውሏል። ይህ በኢንተርኔት ላይ የተመሰረተ የውክልና አሰጣጥ ቀድሞ ከአንድ ወር በላይ ይፈጅ የነበረውን አገልግሎት ወደ 2 ቀናት ያወረደና ክፍያውንም ዝቅ ያደረገ፣ የወካይና ተወካይን በአካል መገኘትና መገናኘት የማይጠይቅ መሆኑን የቴክኖሎጂው ፈጣሪ አቶ ኬብሮን ደጀኔ ለአሜሪካ ድምፅ ገልጸዋል። አነጋግሬያቸዋለሁ።
የዛሬ 2 ዓመት በፊት ካሊፎርኒያ ሲሊኮን ቫሌ ነበር የምኖረው እና ውክልና መስጠት ፈልጌ ከጓደኛ ጋር ስራ ለመጀመር ኢትዮጵያ፣ ውጣ ውረዱ በጣም ከባድ ነበረ። የት እንደምጀምር አላወቅኩም ነበር። ማን ነው የሚረዳኝ? ኖተሪ የት ነው የማደርገው? ስቴት ዲፓርትመንት። ስለዚህ ፕሮሰሱ በጣም ሄክቲክ ነበር። 13-14 ስተፕ ነበር እና በዛ ሰዓት ሲሊኮን ቫሌ አንድ ካምፓኒ ነበረኝ፣ ቪዲቸር የሚባል የሪሞት አውተንቲኬሽን የሚባል ማለት ከሩቅ ሰው ማረጋገጥ የምንሰራው ስራ ነበር እና ለምን አልቀይረውም ብዬ በዛ ተነሳ። የ3 ወር ስራ መስሎን 2 ዓመት ፈጀ። እንግዲህ
ቪዲቸር ይሰራ የነበረው ከውክልና ጋር የተያያዘ ነገር ነበር ማለት ነው።
ኮር ቴክኖሎጂ ቪዲቸር ኢንቴንት እና ማንነትን ማረጋገጥ ከሩቅ በቪዲዮ። ቪዲቸር ማለት ቪዲዮ ሲግኔቸር ነው፣ የቪዲዮ ፊርማ ማለት ነው። አዲስ ኮንሰፕት ነው። ከዛም አልፎ ደግሞ አይዲ ቫሊዴሽን እንሰራለን፣
መታወቂያን ማረጋገጥ ህጋዊነቱን ማለት ነው።
መታወቂያ ህጋዊነቱን፣ ከዛ ደግሞ የመታወቂያውን ፎቶ ወስደን ከቪዲዮ ፎቶ ጋር እያመሳሰልን ይሄ ሰውዬ እኔ ነኝ ያለውን ነገር እሱን እናረጋግጣለን። ቤዚክሊ የድሮ ይሄ ኖቶሪ የሚባለው ሰርቪስ በ1960ዎቹ ዲዛይን የሆነ ሰርቪስ ስለሆነ እሱ መቀየር ስላለበት በሱ ዙሪያ ያለ ስራ ነው የምንሰራው።
ኖተሪ ማለት ሰነድ ማረጋገጫ ማለት ነው።
አዎ፣ ከሩቅ ሆኖ ሰነድ የሚያረጋግጥለት 3ኛ ፓርቲ ማለት ነው።
እና ምን ሆነ ከዛ በኋላ? ያ 13 ደረጃ ማለፍ ነበረበት ያሉኝ ውክልና የራስዎ ማለት ነው። ምን ያህል ጊዜ ፈጀ እሱ የውክልና ሂደት?
እውነት ለመናገር ኢትዮጵያ በባብ ይቀላል ተብሎ አልሄድኩበትም ሁሉ። ስለዚህ የገባኝ ነገር ስንት ሰው ነው እንደኔ ፕሮሰሱን ራሱ መሀል ላይ የሚያቋርጠው?
የማይጀምርም አለ እኮ አንዳንዱ እኮ በዚህ
የማይጀምርም አለ በፍራቻ የተነሳ። ስለዚህ ሁሌ ስናየው ከኢትዮጵያ ጋር የተገናኘ ከአንድ ውክልና በኋላ የሆነ ቢዝነስ ትራንዛክሽን ነው ሀፕን የሚያደርገው። የሆነ ቢዝነስ ይከናወናል። ወይ ቤት ሽጥልኝ ነው፣ ወይ ቤት ግዛልኝ ነው፣ ወይ ካምፓኒ ክፈትልኝ ነው። አንድ የቢዝነስ አክሽን ሰው እንዲያደርግለት ነው ውክልና የሚሰጠው። ስለዚህ
የንብረት እንደዚህ የመሳሰሉ
የንግድ የንብረት ቤት አከራይልኝ፣ ፐርሰናልም ደግሞ አሉ። ይሄ የግል ጉዳዮች የጡረታ አለ፣ ሰርተፊኬት አውጣልኝ አለ፣ የጋብቻ አለ። ስለዚህ ሁሉም የሆነ የንግድ ነገር የሚያስጀምሩ ነገሮች ናቸው። ስለዚህ ሁለት የገባኝ ነገር፣ አንደኛው ኮኔክሽን ኢትዮጵያ ዳያስፖራ ያላት አንደኛው ኮኔክሽን ያላት ከኢትዮጵያ ኤርላይንስ ጋር ነው። ሀገራችን ወስዶ እዛ ሰርተን እንመጣለን። ሁለተኛው ትልቁ ግን በውክልና ነው ኢትዮጵያ ስራችን የሚካሄድል፣
ወይ በአካል መሄድ ወይ ሰው መወከል።
ሰው መወከል እና ያ ሰው መወከል ድልድዩ ተሰብሮ ነበር እና አሁን ያንን ድልድይ እንዴት ነው የምንጠግነው ሲባል ከ13 ስቴፕ ወደ 4 ስቴፕ አውርድ ነው ማለት ስልኩ ላይ ሰው ዳውንሎድ አድርጎ አፕሊኬሽን ማንነቱን ያስገባል። ማንነቱን ያስገባል፣ ለማን እንደሚሰጥ፣ ለማን እንደሚወክል ያስገባል። እዛው ገልጹ ላይ ምርጫዎች አሉ፣ ካቴጎሪዎች። አሁን ለምሳሌ የግል ጉዳይ ውስጥ ከሆነ የግል ጉዳይ ውስጥ ሰብ ካቴጎሪዎች ውስጥ ገብተን ብዙ የሚመረጡ ነገሮች አሉ፣
ዝርዝሮች ማለት ነው።
እነሱን ሰለክት ያደረግ እነሱን እየመረጥን ሙሉ ውክልናውን እዛው ገልጹ ላይ ይሰራልናል። አንዳንድ ደግሞ የስልጣኖች ሙሉ ኤክስትራ ዲቴል የምንላቸው የሚያስፈልጋቸው አሉ። ማለት አሁን ባንክ ስንሰጥ፣ የሚሸጥ ቤት፣ የሚሸጥ መኪና ስንሰጥ ምን አይነት መኪና ነው ብሎ ይጠይቃል። ምን አይነት ባንክ ነው፣ የትኛው ቅርንጫፍ ነው፣ ባንክ አካውንቱ ነምበር ስንት ነው? እንደሱ አይነት ጥያቄ እንጠይቅና እናደርጋለን። ከዛ በኋላ ውክልናውን ወዲያው ይሰራልናል። በቪዲዮ ራሳችንን እንቀርጻለን። በቪዲዮ ስንቀርጽ ማለት ማንበብ ያለብን አረፍተ ነገር አለች ከላይ። አረፍተ ነገሯ ቤዚክሊ የምትለው እኔ ኬብሮን ደጀኔ በዚህ ሰነድ ስር ተስማምቼ ለአቶ ከሌ ውክልና እንሰጥቻለሁ የሚል ነው።
ያ እንግዲህ ማመልከቻ አቅራቢው ነው ራሱን ስልኩ ላይ የሚቀርጸው በቪዲዮ ማለት ነው።
አዎ እሺ። አመልካቹ ነው ራሱን የሚቀርጸው። ቤቱ ቁጭ ብሎ ሁሉን ነገር ይጨርሳል ማለት ነው። ከዛ በኋላ እንቺን ቪዲዮ ከቀረጸ በኋላ ከተጠቀማት በኋላ አይዲዎቹን አፕሎድ ያደርጋል
ማለት መታወቂያዎቹን ማለት ነው።
አዎ መታወቂያዎቹን ወይ ፓስፖርት ወይ መንጃ ፍቃድ ወይ ግሪን ካርድ ወይ ደግሞ የወታደር አይዲ ካላቸውም እዚህ እንደነሱ አይነት ምርጫዎች ስላሉ ሁለት መታወቂያዎች ሲስተም ውስጥ ያስገባል።
ፎቶግራፍ አንስቶ ማለት ነው በዛው በካሜራው ማለት ነው።
አዎ በዛው በስልካቸው ካሜራ ፎቶግራፍ አንስቶ ያስገባል። እሱም ሲያስገባ የኛ ሶፍትዌር ልክ ይሁን ከሴኩሪቲ ክራይቴሪያዎቹ ማለት የመታወቂያውን ደህንነት ያረጋግጣል ማለት ነው። ከዛ በኋላ እሱ ከጫኑት በኋላ ቀጥታ ወደ ክፍያ ይወስዳቸዋል። ኢትዮጵያዊ ከሆኑ 168 ብር ይከፍላሉ። ኢትዮጵያዊ ከሆኑ $168 ያንን ለማረጋገጥ የኢትዮጵያ ፓስፖርት ወይም ይሄ ኦሪጂን ካርድ ቢጫ ካርድ የሚሉትን ያስፈልጋል ያን ዋጋ እንዲያገኙ። ኢትዮጵያዊ ካልሆኑ ደግሞ 207 ብር ይሆናል። የአሜሪካ ፓስፖርታቸውን ወንጃ ፍቃዳቸውን አፕሎድ ማድረግ ይችላሉ። ይሄ ዋጋ አሁን 168 የኤምባሲንም ዋጋ ጠቅልሎ የውጭ ጉዳይ ዶላሩ ከዚህ ሀገር እንዲገባ ድሮ የኢትዮጵያ ዘመዳቸው ተወካያቸው ነበር የሚከፍለው። አሁን የውጭ ጉዳይንም ዋጋ ጠቅልሎ ከዛ ደግሞ የሰርቪሱንም ፊ ጠቅልሎ ነው 168 ብር። ድሮ እቺ 30-40 ቀን ፈሽታ ወደ 300-400 ብር ያስወጣ ነበረ ኦን አቨሬጅ። ስለዚህ ከዛ ወደዚህ ወርዷል ማለት ነው።
ከ300-400 ወደ $168 ለኢትዮጵያውያን፣ ኢትዮጵያውያን ላልሆኑ ደግሞ ወደ 207 ብር ወረደ ማለት ነው።
አዎ።
እና ደግሞ ክፍያውም የሚፈጸመው በወካዩ ነው የሚሆነው።
አዎ ወካዩ በክሬዲት ካርዳቸው እዚህ ሀገር ተቀምጠው በክሬዲት ካርዳቸው ይከፍላሉ።
ስለማድረግ ነው
በዛው ይጨርሳሉ ማለት ነው። ኮንፈርሜሽን ማረጋገጫ ቁጥር ይደርሳቸዋል። ያ ቁጥር ሲደርሳቸው ኤምባሲው ደረሰው ማለት ነው። ኤምባሲው ሲደርሰው የሰራ ነው ስራ ሰው ማመልከቻውን ብቻ አይደለም የመንግስት ኋላ ያለውን ራሱ ይሄ በወረቀት የሚሰራውን ስራ ዲጂታላይዝ ቢዝነስ ፕሮሰሲንግ የሚባለው ማለት ነው። እንዴት አድርገን የመንግስትን ስራ እናቀላለን፣ ፕሮሰሱንስ እንዴት ሲምፕሊፋይ እናደርጋለን የእነሱን ፕሮሰስ። ስለዚህ ያንንም ስራ ስለሰራን አሁን መንግስት ሲደርሰው ኮምፒውተራቸው ላይ ነው የሚደርሳቸው። አንድ በመጀመሪያ የሚያይ ሰው አለ ሙሉ መሟላቱን ካረጋገጠ በኋላ ወደ ፈርስት ካውንስለር ይሄዳል። ካውንስለሩ መሟላቱን ላረጋገጠለት ሰውዬ ፊርማውን ያስቀምጣል። ልክ ፊርማውን ሲያስቀምጥ ቀጥታ ያ ውክልና ወደ ኢትዮጵያ ውጭ ጉዳይ ሚኒስቴር ውስጥ ከሂልተን በታች በሚገኘው ውጭ ጉዳይ ሚኒስቴር ሰነድ ማረጋገጫ ቢሮአቸው እዛ ውስጥ ይደርሳል። እዛ ፕሪንት ተደርጎ ውጭ ጉዳይ ማህተም ያረግበታል። ማህተም ካረገበት በኋላ ወደ ዳራ ይሄዳል። ዳራ ማለት ውክልና ማስረጃ። ማህተም ካረገበት በኋላ ውክልናው አገር ውስጥ በህጋዊ ስራውን መቀጠል ይችላል ማለት። ስለዚህ 30-40 ቀን የሚፈጀውን ስራ በ24-48 ሰዓት ውስጥ ሰው እየተጨረሰለት ነው። አሁን ራሱ ደስ ያለን ሰው እየተጠቀመው ነው። ከዛም አልፎ ደግሞ የሚጠቀመው ሰው ገጠር ውስጥ ያለ አሜሪካ ውስጥ ላይ ኬንታኪ፣ ናሽቪል፣ ሲያትል ይሄ ስፖርት ሴንተር የሌለበት ቦታ ራቅ ያሉ ሰዎች እነሱ በጣም እየተጠቀሙ ነው። ቴክሳስ ውስጥ ያሉ ሰዎች፣ ካሊፎርኒያ ውስጥ ያሉ እና ይሄ ርቀቱን ቤዚክሊ ሰውን እዚህ በ10-20 ደቂቃ ውስጥ ኤምባሲ ፊት ለፊት አመጣ ነው ማለት ነው።
መቼ ነው በይፋ የተጀመረው ይሄ አገልግሎት?
በይፋ የተጀመረው ባለፈው ሐሙስ ማታ ተመረቀና አርብ ጠዋት ስራ ጀምሯል።
ይሄንን ስራ ስትሰሩ አቶ ኬብሮን የጠቀሱልኝ ተቋማት አሉ፣ የመንግስት ተቋማት፣ ኤምባሲ፣ የውጭ ጉዳይ፣ ውልና ማስረጃ፣ እንዲህ አይነት መስሪያ ቤቶችን ጠቅሰዋልና ከነዚህ መስሪያ ቤቶች ጋር ምን ግንኙነት ፈጠራችሁ? ምንድን ነው ያላችሁ እውቅና በኢትዮጵያ መንግስት ደረጃ?
እውቅናው ስራውን ስንጀምር ከኤምባሲ ጋር ነበር። አምባሳደር ግርማ ጋር ነው ይህን ስራ የጀመርኩት 2 ዓመት በፊት። አምባሳደር ግርማ የህግ ባለሙያም ስለነበሩ እሳቸው አዩትና ኦኬ ተስማምቻለሁ ይህን ነገር በደንብ ይጠና አሉ። ከዛ ለስድስት ወር አጠናን። ከዛ አምባሳደር ካሳ ጋር ስራውን ቀጠልን። አምባሳደር ካሳ ጋር ኤምኦዩ ተፈራረምንና
የመግባቢያ ሰነድ ማለት ነው
የመግባቢያ ሰነድ ተፈራረምንና ከዛ አምባሳደር ካሳ ወደ ውጭ ጉዳይ ላኩን። ውጭ ጉዳይ ከሚኒስትሩ አምባሳደር ብርቱካን ጋር
ሚኒስትር ዴኤታ ማለት ነው
የስቴት ሚኒስትር እሳቸው ጋር ብዙ አወራንና ወደ ስድስት ሰባት ክፍሎች ኢንተርናሽናል ሎ የሚሉት የፋይናንስ የካውንስለር ሰርቪስ በየቦታው መሩን እና ከእነሱ ሁሉ ሪፖርት እንዲገባ አደረጉ አምባሳደር። እነሱ ሁሉ ሪፖርት ሲገባላቸው ብዙዎቹ ተቀባይነቱ ጠንከር ያለ ነበር ከሁሉም ዲቪዥኖች። እነሱን ተቀበሉ እና ከስቴት ሚኒስትሯ ይሄ ፕሮግራም በዋሽንግተን ዲሲ እንዲጀመር፣ ዋሽንግተን ዲሲ ሰክሰስፉል ከሆነ ወደ 60ውም ኤምባሲ እንዲተላለፍ። ስለዚህ አሁን
በሁሉም ሀገሮች ውስጥ ባሉ ማለት ነው፣
በሁሉም ሀገሮች በአውሮፓ ላሉትም በአፍሪካ ላሉትም ጎልፍ ካንትሪዎችም እነሱ ጋርም እንዲደርስ። ስለዚህ ጅማሬ ነው ይሄ እና አሁን እኔ ማስተላልፈው ሜሴጅ ይሄ ትልቅ ቼንጅ ነው ማለት ከሰላሳ አርባ ቀን ወደ 10-20 ደቂቃ የሚፈጅ ስራ ሁለት ቀን ኢትዮጵያ እስከሚደርስ እንትን ነው። አሁን እየሰራን እያለ ነው 90% ትክክል እየሰራ ነው፣ ግን አዲስ ቴክኖሎጂ ኢኖቬሽን ስለሆነ አንዳንድ ነገሮች እየጨመርን እያሻሻልን የምንሄድበት ሰዓት ነው። አንድ አሁን ኤግዛምፕል የምነግራችሁ ነገር አንድ ሴትዮ ደውሉና አስቸኳይ ስልጣን ፈልጋለሁ አሉኝ። እሺ መስራት ይችላሉ፣ ግን የፈለጉት ስልጣን እኛ ያላሰብነው ስልጣን ነው። ሬሳ ማስተላለፍ፣ ለሬሳ ትራንስፖርት ለማድረግ ለእሱ አይነት ስልጣን አለ እና አሁን የእሳቸው ያሉን ጊዜ አልነበረንም፣ ግን አሁን እሳቸው በሰጡን መሰረት ከጠበቆቻችን ጋር በመገናኘት እየጨመር ነው እየሄድን፣ ፕሮዳክቱን እያሻሻል ነው እየሄድን ነው።
ይሄንን ስራ ይሄ አስከሬን ተቀብሎ የማስተላለፉን ስራ እሳቸው እንደ ንግድ ነው ወይስ ደግሞ በግል መወከል ፈልገው ነበር?
በግል ነበር መስጠት የፈለጉት እና አንዳንድ ውክልና ከሁሉ ሰው ጋር የግል ስልጣኖች ናቸው። 90-95% ልናሟላ እንችላለን፣ ግን አንዳንዱ ሰው ትንሽ ስፔሲፊክ የሆነች ነገር መሸጥ ይፈልጋል። ወይም ለምሳሌ አርት ልትሆን ትችላለች። ለእሷ አርት ብለን ስፔሲፊክ 95% ከቨር የሚያደርገውን ስራ ነው የምንሰራው እንጂ ስፔሲፊክ ለዛች አርት ብለን ያስገባናት ነገር የለም። ስለዚህ እሷን ግን ለሁሉ ሰው እንዲስማማው ይሄ አፕሊኬሽን እየሰራን እያሻሻልን እየጨማመርንበት እየሄድን ያለን ስራ ነው ለማለት ያህል።
እስካሁን ድረስ አልሰራችሁትም እንጂ ጥያቄው በተነሳ ጊዜ ትጨምራላችሁ? እነዛ ጥያቄዎች
ጥያቄው በተነሳ ጊዜ እየጨመርን እያሻሻል ነው። በሶስት ወር ውስጥ እነዚህን ሁሉ ነገር ሪቫይዝ እያደረግን ሁሉን ነገር አካሎ በስድስት ወር ውስጥ የዛሬ ስድስት ወር የሁሉንም ሰው የተሟላ እያደረግን እየሄድን ነው ያለ ነው።
እንግዲህ አንድ ሳምንት ሆነው እስካሁን ድረስ ስራ ላይ ከዋለ የሚመጡ አዳዲስ ወይም ያልተካተቱ ጉዳዮች ሳይሆኑ ካካተታችሁት ውስጥ ችግር ተብሎ ያጋጠማችሁ ነገር አለ ወይም ስራችሁን ሊያስተጓጉል የቻለ ነገር አለ ያጋጠማችሁ?
እንደ አጋጣሚ የሆነው ይሄ በሶፍት ወር አለም አይታይም። አፕሊኬሽኑ በደንብ እየሰራ ነው ያለው፣ ግን እንደዛም ሆኖ አንዳንድ አመልካች በደንብ ያልሞላ አለ። አሁን ለምሳሌ እኛ ቪዲዮዋን በደንብ ያቺን አርፍተ ነገር ካላሉ አናሳልፍላቸውም። አንዳንዱ ሰው ፊታቸውን ብቻ ስለቀረጹ የሚያልፍ ይመስላቸዋል፣ ፊታቸውን፣ ድምጻቸውን እና በዛች ሰነድ መስማማታቸውን። ስለዚህ ያንን ስላላረጉ ሪጀክት አድርገን ከእንደገና ያቺን በደንብ ቀርጻችሁ ላኩ ያልናቸው ሰዎች አሉ። ይሄ ተጠቃሚውን የማስተማርም ስራ አለብን እኛ
እንጂ በስርዓት በመሳሪያ ደረጃ ወይም በሶፍትዌር ደረጃ ያጋጠማችሁ እክል የለም ከእንደዚህ አይነት ውጪ?
ከዚህ አንድ አይነት ውጭ የለም። ትንሽ ከበድ ያለችን አንድ ስራ አለች። እሷም የኢትዮጵያ ኦሪጂንን ካርድ ማረጋገጥ ነው። እሱም
የኢትዮጵያ ኦሪጂን ካርድ ማለት ከኢትዮጵያ መነሻ የነበረውን ሰነድ ማለት ነው፣ መታወቂያ ማለት ነው። እሺ፣
እሷም ችግር ያለችብን ኢንተርናሽናል ስታንዳርድ ስላልሆነች ነው።
የደህንነት መለያ ምልክቶች ወይም ደግሞ ማጣሪያ መንገዶች የላችሁም ማለት ነው? ለዛ
ለእሷ አሁን በቃ ለእሷ ስፔሲፊክሊ ሆነን እየሰራን ነው። ለፓስፖርት ይሰራል፣ ለመንጃ ፈቃድ ይሰራል፣ ግሪን ካርድ ያልፋል፣ ስቴት አይዲ ያልፋል፣ ብዙዎቹ 95% ያልፋል። ግን ያቺኛዋን እያስተካከልናት ነው። በዛ
ለምሳሌ የቀበሌ መታወቂያን የመሳሰሉ ነገሮች ማለት ናቸው።
አዎ፣ የቀበሌ መታወቂያውን በእጅ የተጻፈ ነው እና በእጅ የተጻፈን እንግዲህ እንዴት ነው ዴታ ቤዙን ቬሪፋይ የምናደርገው? እሱ ትንሽ ከበድ ያለ ነገር ነው። አሁን ደስ የሚለው ኢትዮጵያም ወደ ዲጂታል አይደንቲቲ እየሄደች ነው። ስለዚህ ከአንድ አመት ሁለት አመት በኋላ እነዚህ አይዲዎች የዓለም አቀፍ ስታንዳርድ ውስጥ ይገባሉ።
አሁን ግን ያለውን ሁኔታ ለማስተካከል ምን ያህል ጊዜ ይፈጅባቸዋል?
አሁን በቃ አንድ ዘዴ አግኝተናል። ከአንድ 3-4 ቀን በኋላ የየሎ ካርዷም ትስተካከላለች።
አቶ ኬብሮን፣ እነዚህ ውክልናዎች ሲሰጡ ብዙ የኢትዮጵያ ህግጋት ይጠቀሳሉ። በተለይ ከፍትሐ ብሔርና ከመሳሰሉት ማለት ነው፣ ከንግድም ሊሆን ይችላል። በዛስ ደረጃ ያላችሁ እውቀት ወይም ደግሞ ባለሙያዎች ምን ያህል ብቃት አላችሁ ይሄንን የማጣራት? ከኢትዮጵያ የህግ ተቋማትስ ጋር ምን ግንኙነት አላችሁ?
ይህን ስራ ስንሰራ ከዚህም ሀገር ህግ ባለሙያዎች ከኢትዮጵያም ህግ ባለሙያዎች ተሰብስበን ነው እነዚህ ስልጣኖችም ፍትሐ ብሔር ህጉም ውክልናው ላይ ያረፈው። ማለት አሁን እኛ ኢንሃውስ ራሱ ማለት እዚሁ ለእኛ ተቀጥሮ የሚሰሩ ጠበቆች አሉ ለዚህ ስራ ብቻ።
እሺ።
ከኢትዮጵያም የመጡ ከአሜሪካንም ሀገር የሆኑ
ቪዲቸር የቀጠራቸው ናቸው ወይስ ኤምባሲ ነው?
ቪዲቸር የቀጠራቸው ነው። ይህንን ስራ ስንሰራ ወጪያችን ወደ 1.2 ሚሊዮን ዶላር ደርሷል፣ ይህንን ስራ ለማስፈጸም። ስለዚህ በደንብ ፈንድ አድርገን እየሰራን ያለነው ስራ ነው። ወደፊትም ደግሞ ችግር ካጋጠመ በእነዚህ ጠበቆች የእኛ ጠበቆች እነዚህን እያሻሻሉ ወይም ዲፌንድ እያደረጉት ማለት ይህንን የተሰራውን ስራ እየቀጠልን ያለንበት ስራ ነው እንጂ በደንብ በጠበቆች የተሰራ ውክልኖች ናቸው እነዚህ።
እነዚህ ማመልከቻዎች ብዙ ጊዜ ሲሞሉ ኢንተርኔት ላይ ወይም ኦንላይን ሲሞሉ ብዙ የግለሰብ መረጃዎችን ማካተት ያስፈልጋል። የልደት ቀን አለ፣ የተለያዩ ስሞች አሉ፣ ሶሻል ሴኩሪቲ ወይም የማህበራዊ ዋስትና ቁጥር አለ እና እንዲህ አይነት በጣም አሳሳቢ የሆኑ መረጃዎች የሚሰፍሩበት ነው። በዚያ ላይ ሰነዶች ራሳቸው የምትጠይቋቸው መታወቂያ፣ ግሪን ካርድ፣ ፓስፖርት እንዲህ የመሳሰሉ ነገሮች ራሳቸው የግለሰብን ደህንነት የሚመለከቱ ናቸው። በዚህ በኩል አመልካቾች ደህንነታቸው የተጠበቀ መሆኑን እንዲያረጋግጡ የምትሰሩት ስራ አለ?
እሱ በጣም ትልቅዬና ዋናው ኃላፊነታችን ነው።
አቶ ኬብሮንን ለዛሬ አመሰግናለሁ። ቀሪው ውይይታችን ከሰሞኑ በሌላ ዝግጅት ይቀጥላል። እስከዚያው ወደ ኢትዮጵያ ኤምባሲ ዌብሳይት ብትገቡ ዝርዝር መረጃና አገልግሎቱን ማግኘት ትችላላችሁ። አድራሻው www.ethiopianembassy.org ነው። ኢትዮጵያ ኤምባሲ አንድ ቃል ነው። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። የተከበራችሁ አድማጮች ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አየር ላይ በአጭር ሞገድ በ22 በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። በሙዚቃ ወደ ተከታዩ ዝግጅት እናሸጋግራችሁ።
የቀሰቀሰኝ ፍቅርህ የቀሰቀሰኝ ፍቅርህ ስነቃጠቀመ አጣሁህ ፍቅሬ ቀሰቀሰኝ
የብዙነሽ በቀለ እየቀሰቀሰኝ ፍቅርህ። ዘመን የማይሽረው የራዲዮ መገናኛ ብዙሃን ያሳለፍነው ሳምንት ካስተናገዳቸው ዕለታት የካቲት 6 ወይም ፌብርዋሪ 13 የዓለም ራዲዮ ቀን ሆኖ ውሏል። ዕለቱ ራዲዮ እንደ መገናኛ ብዙሃን ዘዴ ክብሩ ጎላ ብሎ እንዲታይ በተባበሩት መንግሥታት የትምህርት የሳይንስና የባህል ድርጅት ዩኔስኮ የተደነገገ ቀን ነው። ዕለቱ ታስቦ እንዲውል የተወሰነው ሐሳቡ በስፓኝ ንጉሠ ነገሥት መንግሥት ከቀረበ በኋላ ጥቅምት 24 2004 ዓ ም ወይም በአውሮፓ የዘመን አቆጣጠር ኖቬምበር 3 2011 ዓ ም ነው። የዓለም ራዲዮ ቀን በመንግሥታቱ ድርጅት አባል ሀገሮች ውስጥ ሁሉ በክብር ይታሰባል። በዚህ ዝግጅት ላለፉት ከአርባ ዓመታት በላይ ሕይወቱን ከራዲዮ ጋር ያቆራኘ ባለሙያ ጋብዣለሁ። ጌታሁን ታምራት ዛሬ በአሜሪካ ድምፅ የአፍሪካ ዲቪዥን ዳይሬክተር፣ ንጉሴ መንገሻ ነው እንግዳዬ። የአማርኛውን ስርጭት ከሚያካትተው የአፍሪካ ቀንድ አገልግሎት ጀማሪዎችም አንዱ ነው። ከራሱ ታሪክ ተነስቶ ወደ ራዲዮ ምንነትና ኃይል እንዘልቃለን።
አመሰግናለሁ። በመጀመሪያ ይሄ ሬዲዮ ቀን በጣም ተገቢና ክብር ሊሰጠው የሚገባው ቀን ነው። ምክንያቱም ሬዲዮ ቀላል መሳሪያ አይደለም። እኔ ራሴ እንዳልከው ከአርባ ዓመት በላይ ነው በዚህ ሙያ ያሳለፍኩት። እንግዲህ ከዛ ደግሞ አብረህ እድሜንም ሊደርስበት ይችላለን።
ይሄ የሁለት ትውልድ ዘመን ማለት ይቻላል
እንደውም አሁን አዲስ አበባ ሄጄ ወጣት ጋዜጠኞች ለዚህ መስሪያ ቤት የተመለመሉ ሳሰለጥን ነው ለአንዳንዶቹ አያታቸው እዛ ቁጭ ብለህ የምታያቸው እና ግን በጣም ጥሩ ጊዜ አሳልፍ የመጣው ስለ ሬዲዮ ስለ ጋዜጠኝነት ማስተማር ትልቅ ጸጋ ነው እና ደስ የሚያሰኝ ሙያ ነው። በዚህ አርባ ዓመት ውስጥ እኔ ምናልባት በህይወቴ አንድ ዓመት ያህል ሄጄ ወላይታ አስተምር ያለሁ ቦንዲቴ
በሌላ ዘርፍ በመምህር
አስተማሪዎች ነው አስተማሪ ሆኜ ነው ያስተማርኩት እንጂ ከዛ ወዲህ በሙሉ በሬዲዮ ያሳለፍኩት እና በቀደም ማዛ ብሩ ኢንተርቪው አድርጋኝ ነበር። አንድ ሁለት ሰዓት የፈጀ ሸገር ሬዲዮ ላይ እና
ሸገር ራዲዮ በነገራችን ላይ የእኛም ተባባሪ ጣቢያም ነው።
ደግሞ እርግጠኛም ነኝ የአማርኛ ፕሮግራም ለመውሰድ ዝግጁ እንደሚሆን። ግን ይሄ ሬዲዮ እንዳልከኝ ራሴ ሬዲዮ ስገባ ነኝ ዝብዬ እሰት ብዬ ነው የገባሁት። ምንም ሀሳብም አልነበረኝም። ጋዜጠኝነት ሙያ ትምህርት አልተሰጠኝም። ጋዜጠኛ ሆናለሁ በህይወቴ ማስቤ አላቅም። ስራ ፍለጋ ገባሁ። ዩኒቨርሲቲ ከመግባት በፊት አንድ አመት ልሰራ ካስተማርኩ በኋላ አዲስ አመት ልሰራ ፈለግ ተፈተንኩ። ብስራተ ወንጌል አንድ 30-40 ሰዎችም ነው ተፈተን። ከዛ ውስጥ እኔና አንድ መኮንን ደምስ የሚባል ዩኒቨርሲቲ ውስጥ የህግ ተማሪ የነበረ ሶስተኛ ዓመት ህግ ተማሪ አልፋችኋል ብለን ተቀጠር ይመስለኛል። አንዱ ድምጼ ያንን ቦታ ያስገኘልኝ ይመስለኛል። ከሌላም ደግሞ አይ ቲንክ ስነ ጽሁፍ ችሎታዬም ደህና ነበር ብዬ ገምታለሁ። በዛ ነው የገባሁት። ግን ስድስት ወር ካስተማሩም በኋላ ነው ዝም ብሎም ደግሞ አለቀቁል ማይክራፎን መማር በጣም ኢምፖርታንት መሆኑን ካስተማሩም በኋላ ነው በሬዲዮ ላይ መውጣት የቻልነው እና እርግጥ አሁን ብጠይቀኝ ሰውን ተወልዶ ኑሮ ከሞተ በኋላ እንደገና መወለድ ቢኖር ሌላ ሙያ አልመርጥም፣ ጋዜጠኛ ነው የምሆነው። በጣም ግሩም የሆነ ስራ ነው። ሰለሞን አንተ ራስህ ታውቃለህ፣ ብርሃን ራሷ ታውቃለች። አንዚ በዚህ የምትስማማ ይመስለኛል።
ብርሃን ማለት ፕሮዲውሰራችን ነች በአሁኑ ሰዓት
እና ከዚያን ጊዜ ጀምሮ ሌላ ስራ አላውቅም። ብስራት ወንጌል ሰራሁ፣ ለተወሰነ ጊዜ ኢትዮጵያ ቴሌቪዥን ሰራሁ። ከዛ ወደ ጀርመን ሀገር ትምህርት ሄድኩ። ከትምህርቴ ጋር ተያይዞ ትምህርቴንም ከጨረስኩ በኋላ የገባሁት ዶይቼ ቬለ ነው የሰራሁት። በአማርኛ በኃላፊነት ሰርቻለሁ። አሁን ደግሞ ከሰላሳ በላይ አመት እዚህ ነው ያለሁት።
የአማርኛው ፕሮግራም መስራች
አንዱ ነኝ እና አማርኛ ሲመሰረት በ1982 ዓመተ ምህረት ነው። 37 ዓመት ሆነ ማለት ነው። የዚህን መሳሪያ ታላቅነትና ግዙፍነት የሚያስረዳ ቦታ ካለ አንዱ የአማርኛ ፕሮግራም ስንጀምር ነው። ስንጀምር ጨለማ ውስጥ ያን ጊዜ ደርግ ሁሉን ነገር በረ የሚቆጣጠረው ፖለቲካውን፣ ቀበሌውን፣ ሚዲያውን፣ ሬዲዮውን፣ የሰውን ህይወት የሚቆጣጠርበት ጊዜ ነበር ደርግ። ስለዚህ ሌላ አይነት ቅኝት የያዘ አስተሳሰብ ወይም ፖለቲካ አይዲዮሎጂ ሊቀርብ አይችልም። እነሱ ብቻ የሚፈልጉት ያው ማርክሲዝም ሌኒኒዝም ብለዋን ያን ብቻ ነበር የሚያደርጉት እና በደንብ ነበር የሚጠቀሙበት ደግሞ ለፕሮፓጋንዳ። ስለዚህ እዛ ውስጥ ሰንጥቀን መግባት ነው እና ስንጀምር በሰላሳ ደቂቃ ነው የጀመርነው። ስንጀምር አድማጭ ሚሊዮን አይኖር እያል ነው ቻለ። አንዳንድ ቦታ ዘመድ የደወልክ ብታቋጎተ አክስት እናት ቤት ደውል ባክሽ ሲሉኝ ስላለህ እንጂ ሌላ እንደሚሰማህም አታውቅም። ግን እንደዛ እየተጓን ሳለ በስድስት ወር ውስጥ አድማጭ ይለኛ ከደሴ አካባቢ አቶ መሐመድ የሚባሉ ደብዳቤ ጽፏል እና በጣም ደስ ብሎ እንወርቃለን በዛ ደብዳቤ። እንደዛ የጀመረ ፕሮግራም አድማጭ እያገኘ ሄደ። ከዛ ደግሞ ወደ አንድ ሰዓት አሰፋ ነው ከሰኞ እስከ እሁድ ድረስ ነው እና የፕሮግራሙ ራሱ ይዘት ከህዝቡ ህይወት ጋር ከህዝቡ ምሬት ጋር ከህዝቡ ጉዳት ጋር የተያዘ ፕሮግራም ስለነበረ ሰው እየወደደው ሄደ። ፕሮግራሙ ራሴ ያደረገ ምክንያቱም ስለተደበቀ ጦርነት እናወራለን፣ ስለተደበቀ ረሃብ እናወራለን፣ ስለሚገደሉ ሰዎች እናወራለን፣ ስለሚታሰሩ ሰዎች እናወራለን። ያ መንግስትም ያወራው በዛ ምክንያት በውስብ አሜሪካ በጣም ተደማጭ ሆነ። ታመነት ያለው ህዝብ የሚያምነው ሬዲዮ ጣቢያ ሆነ እና በዛ አንፃር ከባድ ትልቅ አስተዋጽኦ ያደረገ ትልቅም ኃይል የነበረውና አሁንም ያለው እንትን ነው መሳሪያ ነው ብዬ ነው ማስበው።
አማራጭ
ነው እና እዚህ ላይ ካነሳ ምንድነው አሁን በዚህ ከዚህ ከአፍሪካ ዲቪዥን በ17 ቋንቋ ነው እናስተላልፈው ሊንጋራ ጀምረናል ዲአርሲ። በእውነት ካየኸው እያንዳንዱ ፕሮግራም የራሱ አይነት አስተዋጽኦ አለው ተጽዕኖም አለው። አማርኛ እንዳልኩ ከጀመርኩ ጀምሮ ለምሳሌ ሱዳን አካባቢ ማት ከአንድ ሚሊዮን በላይ ስደተኛ ነበር፣ ድምጽ የሌለው ቮይስለስ የሆነ ለዛ ድምጽ የሆነ አማርኛ ፕሮግራም ነበር ያን ጊዜ። ሄዶ እኔ ራሴ ሄጄ ሪፖርት አድርጌያለሁ ብዙ ጊዜ የስደተኛውን ኑሮ። ስደት ማለት መጥፎ ነገር ነው። ስደት አየህ ሁለንተናህን ነው የሚገፋው የሚወስደው። ሀገር አልባ ያደርግሃል፣ ህልውናህን ሰውነትህን ነው ገፎ የሚወስደው። ለማኝ ነው የምትሆነው፣ ትዋክባለህ በፖሊስ ገባምል ለምንህ ነው የምትበላው።
ሰብእናህን ይቀንሰዋል፣
ያዋርድሃል። በዩናይትድ ኔሽንስ ራሽን ነው የምትኖረው። ከዛ በሱዳን አካባቢ ሸቅለህ ኩል የሆነ ተሸክመህ አርመህ እንደዛ ነው የምትኖረው እና ግን ደግሞ በነገር ሴም ታይም ደግሞ ኢትዮጵያውያኑ ይገርምሃል፣ እዚህ ፈተና ውስጥ ሆኖ ደግሞ ሰው ደግሞ ጠንካራ ነው። እምነትም ስላለው ሃይማኖትም ስላለው ጥንካሬውን ታያለ እና ያንን ፕሮግራም ውስጥ አቀርበዋል። አንዳንድ ቦታ ለምሳሌ ወርክሾፖች አሉ፣ እንደዚህ ወንበርና ጠረጴዛ የሚሰራበት ቦታ ከራሱ 26 የእንትን ካምፖች ነበሩ፣ የስደተኞች ካምፖች። በ26ቱም 26 ቤተክርስቲያን አለ በስደተኛ የተቋቋመ። እዛ 6 ካምፖች ደግሞ ሁሉም አለ፣ ትግርኛ ተናጋሪ አለ፣ አማርኛ ተናጋሪ አለ፣ ኦሮምኛ ተናጋሪ አለ፣ እስላም ክርስቲያን አለ። በነገር ላይ ማንም አትለየውም፣ ሁሉም አንድ ነው እዛ እና የዛን የሰውን ጥንካሬ ስታይ ደግሞ ሁሉን ፈተናውን የምታይበት ጊዜ በጣም ግሩም የሆነ ሁኔታ ነው የምታየው። ምክንያቱም ሪፖርት አድርግለታለሁ ሰው ስለ ሰላም ያለውን ለምን ተፈናቀለ። አዲስ አበባና ናይሮቢ ኔጎሽሽን ሲካሄድ፣ አንድ ሮም ኔጎሽሽን ሲካሄድ በደርግና በሊበሬሽን ፍሮንቶቹ መካከል ሲካሄድ እነሱ የሚሉትና እዛ ስደት ካምፕስ ያለው የሚፈልገው ፍላጎቱ፣ እይታው ወደፊት ምን ሆን እንደሚፈልገው በጣም የተለያየ ነው። እና ሰላም መጥቶሎ ወደ ሀገሩ መመለስ ነው ወዱ አይደለም። ሰው ቀየውን፣ እርሻውን፣ ንግዱን፣ ሱቁን ሰላም ካለ ሰላም ትዘ ስትሰደድ ተገደህ ነው። ስለዚህ በዛ ሁኔታ ውስጥ ደርሰህ ሬዲዮ ፕሮግራም ስትሰራለት ሰው እንዳለኝ ታርጎ ነው የሚወስድ። አሁን ሌላ ቦታ ብሎ ሰድ ሴንትራል አፍሪካ ሪፐብሊክ ከጄኖሳይዱ ከተፈጸመ 1994 አለ የእብደት ተነስቶ በመቶቀን ውስጥ 1 ሚሊዮን ህዝብ አለ።
የሩዋንዳና
የሩዋንዳ ጄኖሳይድ ያ ዋናው ጄኖሳይድ ሩዋንዳ ላይ ነው፣
ሩዋንዳ ላይ ነው።
ከዛ በኋላ በ1996 በ1996 ዓመተ ምህረት እንደ አውሮፓ ዘመን አቆጣጠር ጁላይ 16 ነው የሴንትራል አፍሪካ ፕሮግራም የተጀመረው በኪሩንዲና በኬንያ ሩዋንዳ። በዛን ጊዜ ኦፍ ኮርስ አፋን ኦሮሞና ትግርኛም ይጀምራል። በዛን ቀን
ልክ ካለቀ በኋላ ማለት ነው
ካለቀ 2 ዓመት በኋላ ጄኖሳይድ ተፈጸመ እና እዛ ውስጥ ይሄ ፕሮግራም የተጫወተው ሚና በነገር ላይ ሬዲዮ በጥሩ እጅ ከሆነ ዴሞክራቲክ እጅ ከሆነ በተማሩ ስኪል ባላቸው እውቀቱ ባላቸው እጅ ከሆነ ይጠቅማል።
አሁን እሱ አሁን የሚቀጥለው ርዕሴ ነው እሱ ምን እንደሆነ የሬዲዮ ኃይል የሬዲዮ አቅም ትንሽ ገባ ብለን ትፈትሽልኛለህ ያንን። በተለይ ደግሞ በዚህ በዲጂታል ዓለም ውስጥ የሬዲዮ ኃይል ሲዳከም አናይም። ሌሎች መገናኛ ብዙሃን ነባር የሆኑ ታሪካዊ የሚባሉ መገናኛ ብዙሃን እየተዳከሙ ይሄዳሉ። ለምሳሌ የህትመት ሚዲያው ከገበያ እየወጣ እየተዳከመ ይሄዳል። ቴሌቪዥን አቅም እያጣ ይሄዳል። ሬዲዮ ግን አሁንም ጠንክሮ ነው የምናየውና ምንድን ነው የሬዲዮ ምስጢር? ምንድን ነው የሬዲዮ ተፈጥሮ? ምንድን ነው የሬዲዮ ኃይሉ? ህይወትም ውስጥ ይሁን እንደ መገናኛ ብዙሃን አውታርም
እሱ እንግዲህ የተለያየ ምክንያት አለው። ባደው ምንም ቴሌቪዥን ሶሻል ሚዲያ በሌለበት ጊዜ ምንም አማራጭ ስለሌለ ሬዲዮ ሰው ያደምጣል። ሙዚቃም ኢንፎርሜሽንም ኢንተርቴንመንትም ነው ትምህርትም ነው እና ሶስቱን ነገሮች አካቶ ከሬዲዮ ብቻ ነው የሚያገኝ። ያን ቴሌቪዥን የለም። ቴሌቪዥን ሲመጣ ግን ነገሮች የተቀየሩ ሄዱ። በነገር ላይ አሁን እዚህ ሀገር ቴሌቪዥን ነው አይደለም፣ ሁሉ ሶሻል ሚዲያ ነው። ግን ደግሞ ሬዲዮ ደግሞ ተደማጭነት አለው። አሁን ኤንፒአርን ውሰድ። ግን በነገር ላይ ደግሞ እነሱም እንደ ድሮ ከቀጠሉ እዚህ አይደርሱም ነበር። ለውጠዋል፣ አቀራረባቸው ተለውጠዋል። ብዙ ውይይት ነው የሚካሄደው፣ ኮሊን ሾው ነው የሚካሄደው። ሰው እየጠራ እየጠየቃቸው ነው የሚያካሄዱት። ሶሻል ሚዲያንም ይጠቀሙበታል በነገር ላይ እና ግን ሬዲዮ እኔ በነገር ላይ የሚገርመኝ አንደኛ የትም ትሰማዋል። ትራንዚት ሬዲዮ እዚህ ትሰማዋል፣ መኪና ውስጥ ትሰማዋል፣ የቤት አልጋ ጋር ስለሆነ ትሰማዋለህ። ቴሌቪዥን ተሸክማ ለምድ። አሁን ሶሻል ሚዲያ ግን መጥቷል። ያንን ከሬዲዮም እንደው በባሰ ነው። ምክንያቱም 24 ሰዓት ሙሉ በቀን በሳምንት 7 ቀን ታገኘዋለህ ሶሻል ሚዲያ እጅ ላይ ነው። እንዳውም አይፎን ላይ ሬዲዮ መስማት ትችላለህ። ግን ሬዲዮ በነገር አንድ ደስ የሚለኝ እኔ አሁን ጊዜ ሬዲዮ ቆይ ገብቼ ሳወራ ወሬም ይሁን አንድ ነገር ሳወራ አሁን ሳወራ ሰው ለተሰበሰበ መቶ ሚሊዮን ህዝብ አይደለም አወራው ቤቱ ገብቼ ነው የማወራው።
ለአንድ ሰው ነው
ለአንድ ሰው ነው። ሁልጊዜ የማስበው አጎቴን አስባል ነበር ሁልጊዜ ወይንም ማውቀው ሰው ወይንም አንዳንድ ጊዜ የምታውቀው ሽማግሌ ያለው አለ ማለት ስለ ወጣት ፕሮግራም ካ የምታውቀውን ወጣት እና ፐርሰናል ነው ያገናኛል አቀራረቡም በዛ አይነት ምክንያት አድማጭም እየወደደ ይሄዳል። እና ዋናው ግን መሰረቱ ደግሞ በነገር ላይ እንግዲህ ሬዲዮ ስቶ ሁሉም ሬዲዮ ነው። ሂትለርስ ማስታወቂያ ሚስተር ገብልስ የሚቆጣጠሩም ሬዲዮ ሬዲዮ እኮ ነው። በመንግስቱ ኃይለማርያም ጊዜ እንዲህ ሁሉ ነገሩ የሚቆጣጠሩ አዲስ አበባ ሬዲዮና ቴሌቪዥን ሬዲዮ ነው። አዎ በጣም ዲሞክራቲክ የሆነ ሀገር እዚህ ሀገር የምታያቸው ኤንፒአርም ሬዲዮ ናቸው፣ ጋዜጦችም ጋዜጦች ናቸው። እንዳቀራረቡ እና ማን እንደሚቆጣጠረው ነው ደግሞ ለምንም እንደምጠቀምበት ነው ደግሞ ዋናው ነገር። ሬዲዮ ግን ጥሩ ተልእኮን ማካሄድ የሚችለው ዴሞክራቲካሊ ተለቆ በዛም የሚሰማሩት ጋዜጦች ሙያውን ተምረው በነገር ላይ አንዳንድ ሰው ዘምሮ ገብተው አሁን ቅድም እንዳረኩት እሱ በኛ ጊዜ ነው አሳምነው ገብረወልድ ብጠይቀው የሆነ ታሪኩ፣ ሳሙኤል ፍረኝ ብጠይቀው የሆነ ታሪኩ፣ አሰፋ ይርጉ ብጠይቀው የሆነ ታሪኩ ዝም ብሎ ሰት ብሎ ገብተው ሬዲዮ ተናጋሪ ነው ሆኑት። እሱ የድሮ ጊዜ ነው። አሁን እሱ አይቻል። ሐኪም ለመሆን መማር አለብህ፣ አስተማሪ መሆን ለመማር አለብህ፣ ጋዜጠኛ ለመሆን መማር አለብህ፣ ስኪሉን ማግኘት ጥበቡን ማግኘት አለብህ። እስኩን እስካረክ ድረስ እና ነጻነቱ ከተለቀቀለት ሬዲዮ በጣም አድርጎ የሚጠቅም መሳሪያ ነው። ትምህርት ይሰጣል፣ እውቀት ይሰጣል። በዛ ደግሞ ለምታደርገው ውሳኔ በትምህርትና በእውቀት ላይ የተመሰረተ ውሳኔ እንድትሰጥ ለህዝብን ያግዝ ይችላል ማለት ነው።
በዚህ ባሳለፍነው ሳምንት ውስጥ የታሰበውን የዓለም ራዲዮ ቀንን ምክንያት በማድረግ ቀደም ሲል በብስራተ ወንጌል በኢትዮጵያ ቴሌቪዥን በጀርመን ድምፅ የሠራውን ከዚያም በአሜሪካ ድምፅ በጋዜጠኛነት ያገለገለውን ጌታሁን ታምራትን አሁን የቪኦኤ የአፍሪካ ዲቪዥን ዳይሬክተሩን ንጉሴ መንገሻን ነው የሰማችሁት። ሙሉ ውይይታችን ዌብሳይታችንና ፌስቡክ ገጻችን ላይ ይገኛል። ቅዱስ ቫለንቲኖ የተከታዩ ዝግጅት ርዕስ ነው። ከእንቅልፌ እንደነቃሁ ከመቆነጃጀቴ በፊት ላንተ ጸልያለሁ፣ ጸጉሬን ሳልሞሽጥ ምን ልልበስ እያልኩኝ በሐሳቤ እየዋኘሁ ሰረቅ እያደረሁ ላንተ ጸልያለሁ። ዘላለም በልቤ እሰንቅሃለሁ እወድህም አለሁ። አሬታ ፍራንክሊን ነች በነገራችን ላይ እጅግ ምርጥ ከተባሉ የፍቅር ዝማሬዎች አንዱ። የሮማ ወታደሮች በፍቅር እየተነደፉና ቤተሰብ እየመሠረቱ ለጦርነት የነበራቸው ፍላጎትም እየተዳከመ ሲመጣ ሁኔታው ያሳሰበው ገናናውና ኃያሉ መንግሥታቸው ወጣቶቹ ወደ ትዳር እንዳይገቡ ይከለክላል። ያኔ ታዲያ አባ ቫለንቲኖ የሚባሉ ቄስ ወጣቶቹን በድብቅ እያጋቡ ብዙ ቤተሰቦች እንዲመሠረቱ ያደርጋሉ። ይህ የአባ ቫለንቲኖ ስውር አድራጎት ሲጋለጥ የዛሬ 1750 ዓመት አካባቢ በሞት እንዲቀጡ ይደረጋል። የአባ ቫለንቲኖ ቅን አድራጎት ግን ተዳፍኖ አልቀረም። ስለዚያ መልካም ተግባራቸው የምሥራቅ ኦርቶዶክስ ክርስቲያኖችን ጨምሮ የተለያዩ የክርስትና እምነት ዘርፎች አቡነ ጋላሲዩስ ሊቀ ጳጳስ ከነበሩበት ከ496 ዓመተ ምሕረት አንስቶ ቅድስና ተሰጥቷቸው በየዓመቱ የካቲት 7 ወይም ፌብርዋሪ 14 በተሰዉበት ዕለት የአባ ቫለንቲኖ ቀን እየተባለ ይከበራል፣ ወይም ቫለንታይንስ ዴይ። ስለ መሥዋዕታቸው ዋጋም ዕለቱ የሚታሰበው በፍቅር ቀንነት ነው። ዛሬ በዓለም ዙሪያ በብዙ ሀገሮች ውስጥ እየተለመደ የመጣው ይህ ቀን
በኢትዮጵያም ቀስ በቀስ እየተስፋፋ መምጣቱ ይታያል። በርግጥ ከዕለቱ መሰረታዊ ሐሳብ ጋር ጨርሶ የሚቃረኑ መጥፎ ሊባሉ የሚችሉ ልማዶችም አብረውት እያጀቡት ቢታይም ይህንን ዕለት ከሚወዱትና ከሚያከብሩት ለፍቅርና ለቤተሰብ እሴትም ከፍ ያለ ዋጋ ሊሰጥ ይገባል የሚሉት የቨርጂኒያ ነዋሪ የሆኑት የቲ እሳቱ የዛሬ ሳምንት በፍቅር የሚኖሩ ቤተሰቦችን ጋብዘው አክብረዋቸዋል። አነጋግሬያቸዋለሁ። የቲን፣ ምንድን ነው ለመሆኑ ለእርሶ የፍቅር ቀን?
የፍቅር ቀን እንግዲህ ቀኑ ሲባል ጥሩ ነገር ነው፣ ግን ከሚባለው ነገር ጋር ሁል ጊዜ እንግዲህ እዚህ በምንኖርበት ሀገር በአሜሪካን ሀገር ውስጥ ሰዎች ያንን የፍቅር ቀን ሲያከብሩት ከኋላቸው የሚመጣውን ወይም ደግሞ መጪውን ትውልድ የሚያሳይ እንዴት አድርገው ተፋቅረው እንደሚኖሩና ላፈሯቸው ልጆች ሁሉ ማሳያ የሚሆን ነገር አብሮ የተያያዘ ነገር ብዙ ጊዜ አያለሁኝ በቆየሁበት ጊዜ። ያ ማለት የሚለያይ ሰው በዚህ በምንኖርበት ሀገር የለም ማለት ሳይሆን ግን በፍቅር እስካሉበት ድረስ ለሌላው ሰው ትምህርት በሚሰጥ ሁኔታ የሚያልፍ ነው ያየሁት ነገር እና በእርግጥ ለዚህም ለምንኖርበት ሀገር የራሳችን ባህል የዚህ ሀገር ባህል ሆኖ ሳይሆን ከሌላ ሀገር መጥቶ የሚከበር እንደሆነ አንዳንድ ነገሮች ላይ አንብቤያለሁኝ። ቅዱስ ቫለንታይን የሚባል የሮማውያንን ሰው ነገር በዛ ሀገር የሚከበረውን ነው ወደዚህ የመጣውና ግን ያም ሆኖ አሁን ወደ ኢትዮጵያ ደግሞ ይሄ ነገር ገብቶ በመከበር ላይ ነው ሲባል ሰማለሁኝ። እና አንድ ሰው ምንም ነገርን ማድረግ ይችላል፣ ፍቅርን ብቻ ሳይሆን በጠቅላላ ብቻ በህይወት ውስጥ ማድረግ የሚፈልገው ነገር ግን ለሌላ ሰው ትምህርት ጥሎ የሚያልፍ መሆን አለበት። እና አሁን በእኛ ግን ስናየው በፍቅር ህይወት በጣም የተዳከምንበት ጊዜ ነው፣ በወንዱም በሴቱም። እና የምናደርገው ነገር በዓል ብለን የምናከብረው ነገር ከአድራጎታችን ጋር የተያያዘ ቢሆን እጅግ በጣም ደስ ይለኛል እና አስተማሪ እንዲሆን እፈልጋለሁ። እና ለእኔ የሚሰጠኝ ትምህርት እውነተኛ ፍቅርን ሰዎች የሚያሳዩበት ቀን ነው ብዬ አስባለሁኝ። ከዛ ውጭ ግን ያው ባህላችን የሆነ ነገር ነው ወይ አይደለም ወይ፣ ከሌሎች ስንወስድ ባህሎችን እንዴት በጥንቃቄ መያዝ አለብን፣ በላዩስ ላይ ምን ተጨምሮበት እንደሆነ አላውቅም። ብዙ ጊዜ ወደ እኛ ሲሄድ ትንሹ ፓርቲ ሄድና በላዩ ላይ ግን ሲጨመርበት መልኩንም ሊያጣ የሚችልበት ጊዜ ያጋጥማል። በአንዳንድ ነገሮች ላይ ኮፒ ስናደርግ ኮምፕሊት ኮፒ ስላልሆነ ችግር ይፈጥራል አንዳንድ ጊዜ።
እስቲ አሁን ከተናገሩት አንድ ነጥብ ላንሳና እሷን ትንሽ ያብራሩልኝ። ወንዱም ሴቱም በፍቅር ደከም ያለበት ጊዜ ነው ብለዋል። በእርግጥ ይሄ ቫለንታይንስ ደይ ወይም የፍቅር ቀን እንደው ፍቅር በጥቅሉ አይደለም፣ ጾታዊ ፍቅርን የሚመለከት ጉዳይ ነው። አንደኛ ምን ማለት ሆነው ፍቅር በወንድም በሴትም ተዳክሟል ሲሉ፣ ሁለተኛ ለምን ብለው ያስባሉ? የቲ እሳቱን በዌብሳይታችንና በፌስቡክ ገጻችን ይከተሉ። ሰፋ ያለ ቆይታ ነው ያደረግነው። ብዙ ቁም ነገሮችን አካፍለዋል። በቤተሰብ ፕሮግራምና በሌሎችም ዝግጅቶች ደግሞ ይዣቸው መለሳለሁ። ለዛሬ ጊዜው በማብቃቱ እዚህ ላይ እናቁም። የፍቅር ጣዕመ ዜማ እንጋብዛችሁ።
አይ ፍቅር፣ ፍቅር አስጨናቂ ነው፣ ፍቅር ኃይለኛ ነው።
ወይ ፍቅር ጌራ ወርቅ ነቃ ጥበብ
መቶ ሰው ቢሰለም አንቺ የማይመስለኝ ፍቅር ነው ውበት ነው በይ ነገር ፍቅር አይደለኝም እያልኩኝ ስመካ ይጋግር ጀመር ባፊት ያቦ ወይ ፍቅር አይ ፍቅር ፍቅር አስጨናቂ ነው ፍቅር ኃይለኛ ነው ወይ ፍቅር አይ ፍቅር ይህ ፍቅር የሚሉት ስንት ነው አመሉ
የተከበራችሁ አድማጮች የምሽቱ ዝግጅታችን ተጠናቀቀ። በሁሉም ስፍራ ባሉ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ አዘጋጅና አቅራቢዎች ጽዮን ግርማና ሰለሞን አባተንን መልካሙን ሁሉ እንመኛለን። ከኛ ጋር ስላመሻችሁ እናመሰግናለን። ሰላም በደህና አደሩ።